ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ ጥቅምት 29 2017 ዓመተ ምህረት ዝግጅታችን አሁን ጀመረ። በሲዳማና በደቡብ ኢትዮጵያ ክልል መሬት መንሸራተት አደጋ 9 ሰዎች ሞቱ።
3 ሰው ነው የሞተው። አንድ ቤተሰብ ያለው 2 ልጆችና ባልና ሚስት ጭምር ነው የሞተው። ሌላ ደግሞ ኮሸላሽ ባል ቀበሌ አጠገብ ነው ያለው። በአንድ ቤተሰብ ውስጥ ያሉ ሰዎች ናቸው የሞተው። ሞቱ 4 ነው።
መሬት መንሸራተት ላይ ቤቱ ጉዳት ደርሶበታል። መሬት መንሸራተቱና አጋጣሚ እዛው አደጋ ላይ 2 ሰዎች አላ ላይ እንዳረፉ መረጃ ወጥቷል። 2
ቀደም ሲል የሰማችኋቸው የሁለቱ ክልሎች ባለስልጣን ናቸው። ሙሉ ዘገባው በለቱ አብይ ርዕስ ይቀርባል። ሰላም ጤና ይስጥልን አድማጮች፣ እንደምናመሻችሁ። ፕሮግራሙን በመምራት ደረጀ ደስታ አብራችሁ አመሻለሁ። ኤልያስ አስማረ ስርጭቱን ከስቱዲዮ ያቀናብርልናል። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ @voaamharic ላይ በቀጥታ ማድመጥ ትችላላችሁ። እስከ ምሽቱ 4 ሰዓት አብራችሁን እንድትቆዩ እንጠይቃለን። በቅድሚያ ለዓለም ዜናው ወደ ስመኝሽ ቆየ ልምራችሁ።
በድጋሚ እንደምናመሻችሁ፣ የሰዓቱን ዜና የማሰማችሁ ስመኝሽ የቆየ ነኝ። ለምሽቱ ከያዝናቸው ዜናዎች መካከል በቦትስዋና ሀገራዊ ምርጫ ተካሄደ፣ በስፔን የጎርፍ አደጋ ቢያንስ 51 ሰዎች መሞታቸውን ባለስልጣናት አስታወቁና እስራኤል የምስራቅ ሊባኖስ ነዋሪዎች ለቀው እንዲወጡ አዘዘች የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን። በደቡብ አፍሪካ የምትገኘውና በአልማዝ ማዕድን የበለጸገችው ቦትስዋና ዛሬ ረቡዕ አጠቃላይ ሀገራዊ ምርጫ አካሄዳለች። በስልጣን ላይ ያለው ገዢ ፓርቲ ለ6 አስርት ዓመታት የሚጠጋ የስልጣን ዘመኑን ለማራዘም የሚወዳደር ሲሆን ፕሬዝዳንቱ ማክጉዚ ሚሲሲ ለሁለተኛ የስልጣን ዘመን ይወዳደራሉ። የድምጽ መስጫ ጣቢያዎች ከጧቱ 12 ሰዓት ተኩል ጀምሮ ክፍት የነበሩ ሲሆን ድምጽ ለመስጠት የተመዘገቡ ከ1 ሚሊዮን በላይ ሰዎች ድምጽ ይሰጣሉ ተብሎ ይጠበቃል። በቦትስዋና ኢኮኖሚ መዳከም ምክንያት የሥራ አጥ ቁጥር 27% የደረሰ ሲሆን መራጮች ድምጽ በሚሰጡበት ወቅት ከሚያሳስቧቸው እንደ የመንግስት ሙስናና መልካም አስተዳደር እጦት የመሳሰሉ ጉዳዮች መካከል ሥራ አጥነት አንዱ መሆኑ ተገልጿል። ገዢው ፓርቲ በበኩሉ ኢኮኖሚው የተዳከመው የኮቪድ-19 ወረርሽኝ በኢኮኖሚው ላይ ተጽዕኖ በማሳደሩ፣ ለአልማዝ ያለው ፍላጎት በመዳከሙ ምክንያት የሀገሪቱ ገቢ በመቀነሱ መሆኑን ይገልጻል። ማክሰኞ ዕለት በደቡብና ምስራቅ ስፔን አካባቢዎች የጣለው አውሎ ንፋስ የቀላቀለ ዝናብ ባስከተለው ድንገተኛ ጎርፍ የ51 ሰዎች ህይወት ማለፉን የስፔን ባለስልጣናት አስታውቀዋል። አውሮፓ ውስጥ ከቅርብ ጊዜ ተከስቶ የማያውቅ የከፋ የተፈጥሮ አደጋ መሆኑ የተገለጸው ይህ ጎርፍ መኪናዎችን ጠራርጎ መውሰዱን፣ አውራ ጎዳናዎችን ወደ ወንዝነት መቀየሩንና የባቡር መስመሮችን ማስተጓጎሉን አመልክተዋል። ማላጋ በተሰኘው ከተማ አቅራቢያ 300 ሰዎችን አሳፍሮ ጓዜ ነበር። ባቡርም ከመስመር ውጪ የወጣ ሲሆን የተጎዳ ሰው ግን እንደሌለ ባለስልጣናቱ አመልክተዋል። በፍጥነት የሚጓዘው የጭቃ ቀለም ያለው የጎርፍ ውሃ መኪናዎችን እያላጋ ሲወስድም ታይቷል። ፖሊስና የነፍስ አድን አገልግሎት ሰራተኞች ሄሊኮፕተሮችን በመጠቀም ሰዎችን ከቤታቸውና ከመኪናዎቻቸው ያወጡስ ቢሆንም በርካታ ሰዎች እስካሁን የደረሱበት እንደማይታወቅ ባለስልጣናቱ ማክሰኞ ማታ አስታውቀው ነበር። በምስራቅ ሊባኖስ ቤካ ሸለቆ አቅራቢያ በሚገኙ የሂዝቦላ ኢላማዎች ላይ ወታደራዊ እርምጃ እንደምትወስድ ያስጠነቀቀችው እስራኤል ነዋሪዎች አካባቢውን ለቀው እንዲወጡ ትዕዛዝ አስተላልፋለች። የእስራኤል ባለስልጣናት የሚያስተላልፏቸው ተመሳሳይ ማስጠንቀቂያዎችን ተከትሎ እስራኤል የአየር ድብደባዎችን የምታካሂድ ሲሆን የጥቃቱ ዓላማ ሂዝቦላህን ከእስራኤልና ሊባኖስ ድንበር ለመግፋት መሆኑን ባለስልጣናቱ ይገልጻሉ። ይህ በእንዲህ እንዳለ የተባበሩት መንግስታት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ እስራኤል የፍልስጤም ስደተኞችን የሚደግፈውን የተባበሩት መንግስታት ድርጅት ለማገድ ባወጣቸው አዲስ ህግ ዙሪያ ስጋታቸውን ገልጸው ለእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ደብዳቤ ጽፈዋል። የደብዳቤውን ይዘት አስመልክተው የመንግስታቱ ድርጅት ቃል አቀባይ ስቴፋን ዱጃሪክ ለጋዜጠኞች በሰጡት መግለጫ ህጉ ተግባራዊ ከሆነ በከበባ ስር በሚገኘው ግዛት የሚኖሩት ፍልስጤማውያን በሰባዊ ሁኔታቸው ላይ ከፍተኛ ጉዳት እንደሚያደርስ ግልጽ ነው ብለዋል። የበንዲ እንዳለ እስራኤል ማክሰኞ ለት በሰሜናዊው ጋዛ በሚገኝ ባለ 5 ፎቅ የመኖሪያ ህንጻ ላይ ባደረሰችው ጥቃት ቢያንስ 70 ሰዎች መሞታቸውን የፍልስጤም የጤና ባለስልጣናት አስታውቀዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። በእስራኤልና በኢራን በሚደገፈው የሊባኖስ ታጣቂ ቡድን ሂዝቦላ መካከል የሚካሄደውን ጦርነት ለማርገብ የዩናይትድ ስቴትስ አሸማጋዮች የ60 ቀናት ተኩስ አቁም ስምምነት ለማስጀመር እየጣሩ መሆኑን ሁለት ለጉዳዩ ቅርበት ያላቸው ምንጮች ለሮይተርስ አስታወቁ። ስለ ድርድሩ ገለጻ የተደረገላቸው አንድ ግለሰብና በሊባኖስ የሚሰሩ አንድ ከፍተኛ ዲፕሎማት እንዳመለከቱት ለሁለት ወራት የሚቆየው የተኩስ ማቆም የተባበሩት መንግስታት ድርጅት የጸጥታው ምክር ቤት እንደ አውሮፓውያን አቆጣጠር በ2006 ደቡባዊ ሊባኖስን ከጦር መሳሪያ ነጻ ለማድረግ ያሳለፈው ፈውን 1701 የተሰኘ የውሳኔ ሐሳብ ተግባራዊ ለማድረግ ይጠቅማል ብለዋል። የዩናይትድ ስቴትስ ዲፕሎማሲያዊ ጥረት የተጀመረው እስራኤል በሊባኖስ የምታካሄደውን ዘመቻ እየሰፋ ባለበት ወቅት ሲሆን ለሶስት ተከታታይ ቀናት ደቡባዊ ሊባኖስ ከተማ በሆነችው ኪያም አቅራቢያ ከፍተኛ ውጊያ መደረጉን ሂዝቦላ አስታውቋል። በአዲሱ የተኩስ አቁም ሐሳብ ላይ እየሰሩ ያሉት የአሜሪካ ፕሬዚዳንት ሊዩ መልክተኛ አሞስ ሆችስቴን በዚህ ወር መጀመሪያ ቤይሩት ለሚገኙ ጋዜጠኞች በሰጡት ቃል እስራኤልም ሆነች ሊባኖስ የጸጥታ ምክር ቤቱን የውሳኔ ሐሳብ ሙሉ ለሙሉ ተግባራዊ ባለማድረጋቸው የተሻሉ የማስፈጸሚያ ዘዴዎች እንደሚያስፈልጉ ተናግረው ነበር። በመጨረሻም ዩናይትድ ስቴትስ ሩሲያን ኢላማ ያደረጉ በመቶች የሚቆጠሩ አዳዲስ ማዕቀቦች መጣሏን ረቡዕ ዕለት አስታውቃለች። ማዕቀቦቹ ሩሲያ የሚጣሉባትን ማዕቀቦች ለማለፍ የምታደርገውን ጥረት ለመመከት አሜሪካ ቁርጠኛ መሆኗን እንደሚያሳይ ተመልክቷል። የዩናይትድ ስቴትስ የገንዘብ ሚኒስትርና የውጭ ጉዳይ ሚኒስቴር መስሪያ ቤቶች ባወጡት መግለጫ ወደ 400 የሚጠጉ ተቋማትና የተለያየ ሀገር ዜግነት ያላቸው ግለሰቦች ላይ ማዕቀብ መጣላቸውን ገልጸዋል። ማዕቀቡ ከተጣለባቸው መካከል በርካታ የቻይና፣ ሆንግ ኮንግ እና የህንድ ኩባንያዎች እንደሚገኙበትም አንድ የውጭ ጉዳይ ሚኒስትር ባለስልጣን ለሮይተርስ ተናግረዋል። በተጨማሪም በሩሲያ፣ በተባበሩት አረብ ኤምሬትስ፣ በቱርክ፣ በታይላንድ፣ በማሌዥያ፣ በስዊዘርላንድ እና በሌሎች ሀገራት የሚገኙ ተቋማት ማዕቀብ ተጥሎባቸዋል። ጥቃቅን ኤሌክትሮኒክስ መሳሪያዎችን ጨምሮ ዩናይትድ ስቴትስ እና አውሮፓ ህብረት የላቁ ያሏቸውን እና እንዲሁም ሩሲያ ለዩክሬን ወረራ ልትጠቀምባቸው የምትችላቸውን ምርቶች ሀገራት ለሩሲያ እንዳያቀርቡ ዩናይትድ ስቴትስ በተደጋጋሚ ስታስጠነቅቅ ቆይታለች። ማዕቀቡ ኢላማ ካደረጋቸው ተቋማት መካከል መቀመጫውን ህንድ ያደረገው ፉትሮቮ አንዱ ሲሆን ሩሲያ ለሚገኘው ሰው ሰራሽ አውሮፕላን ወይም ድሮን አምራች ኩባንያ እጅግ ተፈላጊ የሆኑ ቁሳቁሶችን በማቅረብ ክስ ቀርቦበታል። አድማጮች ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። ለቀሪዎቹ መሰናዶቻችን ወደ ደረጃ ልመልሳችሁ።
ስመኝሽ የቆየን ለዓለም ዜናዎቹ አመሰግናለሁ። በመከታተል ላይ ያላችሁት ከአሜሪካ ድምጽ የሚተላለፍላችሁን የረቡዕ ምሽት ዝግጅታችንን ነው። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ @voaamharic ላይ በቀጥታ ማድመጥ ትችላላችሁ። ፕሮግራሙን በመምራት አብሬያችሁ የማመሸው ደረጀ ደስታ ነኝ። ኤልያስ አስማረ ስርጭቱን ከስቱዲዮ ያቀናብርልናል። የዌብና የማህበራዊ ድረገጽ አስተናጋጃችን አበባየው ገበያዋና ከኛ ጋር አለች። የፕሮግራሙ አዘጋጅ ጽዮን ግርማ ናት። አሁን ወደ ኋላው ላይ ከሚቀርቡ ዘገባዎቻችን መካከል ለቅምሻ እናሰማችሁ።
ትውልደ ኢትዮጵያውያን አሜሪካኖች አንድ ላይ ሲመርጥ የበለጠ እኛም ተሰሚነት እናገኛለን በማለት ይህን ትልቅ ጉባኤ አዘጋጀን። ተወዳዳሪዎቹን ከሚስተር ትራምፕ ካምፔን ከካማላ ሃሪስ ካምፔን እና ለኢትዮጵያ ኮሚኒቲ ይሄ ታሪካዊ የሆነ ጉባኤ ነው። ሁለት ለአሜሪካን ፕሬዚደንት ምርጫ የሚወዳደሩ ለትውልደ ኢትዮጵያ የአሜሪካን ዜግነት ያላቸው ምረጡን ብለው የቀረቡበት የመጀመሪያ ጊዜ ነው። ኢትዮጵያ ዳያስፖራ ታሪክ ማለት ነው።
ለኔ ከሁሉ የበለጠ እዚህ ሀገር ዜጋ ሆኜ የመምረጥን ጊዜ ሲያጋጥመኝ የተደስቱን ደስታ ልገልጽና አልችልም። 50 ዓመት ከሆነኝ በኋላ ነው ያን እድል ያጋጥመኝ በህይወቴ ልክ ወይ እኛ ልንመራ ተመርጠን እግዚአብሔር እየሰጠነ ነው እየተባርኩኝ፣ ከዚያ በኋላ ደግሞ ያወጣት እንዳ ያለው በጠቅላላ ሲገዛ ስለመኩኝ የመምረጥ እድል ስላልነበረኝ መጀመሪያ እድሉን ሳገኝ ደቂቃ ማ አልቆየሁም።
የቀደሙት የአሜሪካ ኢትዮጵያውያን የህዝብ ጉዳዮች ኤፓክ ዋና ጻፊ አቶ ዮም ፍስሐ ናቸው። ቀጥሎ የሰማችኋቸው ደግሞ በዋሽንግተን ዲሲና አካባቢው የሚገኙ የኦሮሞ ማህበረሰብ አባላት ማህበር የቦርድ ፕሬዝዳንት ዶክተር ባህሩ ዱጉማ ናቸው። ሁለቱም ስለ አሜሪካ ምርጫ በሚቀርብበት ልዩ የምርጫ ፕሮግራም ሰዓታችን ይመለሳሉ። አሁን ወደ ምሽቱ አብይ ርዕስ እንለፍ። በሲዳማና በደቡብ ኢትዮጵያ ክልል መሬት መንሸራተት አደጋ 9 ሰዎች ሞቱ። በደቡብ ኢትዮጵያ ክልል ወላይታ ዞንና በሲዳማ ክልል ወንሾ ወረዳ የጣለውን ከባድ ዝናብ ተከትሎ በተከሰተ የመሬት መንሸራተት 9 ሰዎች መሞታቸውንና 5 ሰዎች መጎዳታቸውን ባለስልጣናት አስታወቁ። የወላይታ ዞን የካዎ ኮይሻ ወረዳ የአደጋ ስጋት ስራ አመራር ጽፈት ቤት አስተባባሪ የሁለት ቤተሰብ አባላት የሆኑ 7 ሰዎች ትላንት ከሌሊቱ 7 ሰዓት በተከሰተ የመሬት መንሸራተት አደጋ መሞታቸውን ለቪኦኤ አረጋግጠዋል። የሲዳማ ክልል መንግስት ኮሙኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ወሰን የለ ሰምኦን በበኩላቸው ጥቅምት 17 ቀን 2017 ዓ.ም ምረት በሲዳማ ክልል ወንሾ ወረዳ በተከሰተ ተመሳሳይ አደጋ 2 ሰዎች ሲሞቱ 3 ሰዎች ተጎድተው ሕክምና ላይ እንደሚገኙ ተናግረዋል። ዮናታን ዘብዲዮስ ዝርዝር አለው።
ከትናንት ወዲያ ሰኞ ጥቅምት 18 ቀን 2017 ዓ.ም ምረት በሲዳማ ክልል ወንሾ ወረዳ ትናንት ማክሰኞ ዕለት ጥቅምት 19 ቀን 2017 ዓ.ም ምረት ደግሞ በደቡብ ኢትዮጵያ ክልል ወላይታ ዞን ካዎ ኮይሻ ወረዳ የጣለውን ከባድ ዝናብ ተከትሎ በተናጠል በተከሰቱ የመሬት መንሸራተት አደጋዎች 9 ሰዎች መሞታቸውና 5 ሰዎች መጎዳታቸውን የአካባቢው ባለስልጣናት ዛሬ ለአሜሪካ ድምጽ አስታውቀዋል። በወላይታ ዞን የካዎ ኮይሻ ወረዳ የአደጋ ስጋት ስራ አመራር ጽህፈት ቤት አስተባባሪ አቶ በዛቢ ባፋ የሁለት ቤተሰብ አባላት የሆኑም 7 ሰዎች ከሁለት ቀበሌዎች ውስጥ ትናንት ከሌሊቱ 7 ሰዓት በተከሰተ የመሬት መንሸራተት አደጋ መሞታቸውን ለቪኦኤ ያረጋግጧል።
ዝናቡ የተከሰተው ከምሽቱ 7 ሰዓት ሻርፕ ነው። ሁለቱን ቀበሌ ሞት የተከሰተው አንደኛው የወረዳው ዋና ማይክል ከተማ ላሾ 01 ላይ 3 ሰው ነው የሞተው። በአንድ ቤተሰብ ያለው 2 ልጆችና ባልና ሚስቱ ጭምር ነው የሞተው። ሌላ ደግሞ ኮሸላሽ ባል ቀበሌ አጠገቡ ነው ያለው። በአንድ ቤተሰብ ውስጥ ያሉ ሰዎች ናቸው የሞተው። ሞቱም 4 ነው። አባቱ በሕክምና ላይ ሶዶ ወደ ሄራር ሆስፒታል ተናግሯል። ሚስትና 3 ልጆች ናቸው የሞቱት። እንዲህ አይነት ሞት ነው። አጠቃላይ ያው የሞተ ሞት ቁጥር ያው 7 ማለት ነው። የተጎዳ 2 ነው።
ባለፈው አመት ሐምሌ 9 ቀን 2016 ዓ.ም ምህረት በወረዳው ጤፓ ቀበሌ በመሬት ናዳ ምክንያት 12 ሰዎች መሞታቸውና 53 አባወራዎች መፈናቀላቸውን የወላይታ ዞን የአደጋ ስጋት ስራ አመራር ጽፈት ቤት ኃላፊ አቶ ዳውት ደሳለኝን ጠቅሶ የአሜሪካ ድምጽ መዘገቡ ይታወሳል። አቶ በዛብህ በወቅቱ የተፈናቀሉ አባወራዎች ተመልሶ ባልተቋቋሙበት ነው ዳግም አደጋው ተከሰተው ብሏል።
ወረዳ ውስጥ ያለው ቀበሌ በሙሉ ያው እንግዲህ ናዳ ቀበቶ ወጣ ወጣ ብሎ ሰው ሁሉም በትምህርት ቤትና ቀበሌ አካባቢ የሃይማኖት አካባቢ በስጋት ደረጃ ያለ ሰዎችም በ12ቱም ቀበሌ ላይ እያወጡ ይገኛሉ።
ስንት ይሆናሉ? በቁጥር ስንት አባወራ ይሆናል?
በስጋት የወጡት 37 አባወራ፣ 32 እማወራ፣ 5 ድምር 37። ከዚህ በፊት እኮ ተፈናቃይ እዚህ ወረዳ ላይ በሐምሌ ናናቴ የተፈናቀለ ወደ 374 ተፈናቅሎ ያለ እና በጣም ችግር ውስጥ እና አደጋ ውስጥ ገብተናል ማለት ነው።
የሲዳማ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊም አቶ ወሰነለ ሲሞን በበኩላቸው ጥቅምት 18 ቀን 2017 ዓ.ም ምህረትም በክልሉ ወንሾ ወረዳም በተከሰተ ተመሳሳይ አደጋም 2 ሰዎች ሲሞቱም 3 ሰዎች ተጎድተው በይርጋለም ሆስፒታል ህክምና እየወሰዱ ናቸው ሲሉ ተናግሯል።
አምናም ባለፈውም ጊዜ ጀምሮ ዝናቡ ቀጥሏል። እንደዚህ አይነት ሴዞች ይከተላሉ የሚል ስጋት ስላለ ከዛ አካባቢ ሪስክ የረሰ ሁለት ለይስለ ማብራሪያው እንደነሳም ተደርጓልና ትናንት ደያ ምሽት አካባቢ አንድ የተሰነ አደጋ ታይቷል። አሁንም እዛው የታየው እንደነው አንድ ቦታ ላይ እንደዚህ እንደነሱ ከተባሉ በሰዎች አካባቢ ሳይነሳ የቀረ የሚል ግምገማን ያለው ከዞኑ ያገኘነውና አንድ ቤተሰብ መሬት መንሸራተት ላይ ቤቱ ጉዳት ደርሶበታል። መሬት ተንሸራቶና አጋጣሚ እዛው አደጋ ላይ ሁለት ሰዎች አላላይ እንዳረፉ መረጃ ወጥቷል። ሁለት ሰዎች ላይ ጉዳት ደርሷል። ሶስት ሰዎች ደግሞ ሆስፒታል ገብተው እየታከሙ እንደሆነ ነው መረጃ ያለውና እኛም ወደ ለማጣራት ወደዛ ተንቀሳቅሰን ነበር ዛሬ ጧት።
አደጋው ዳግም ተከሰተውና ጉዳቱ የደረሰው ባለፈው አመት በወርሃ ናሴ 2016 ዓመተ ምህረት ተከስቶ 11 ሰዎች የሞቱበት ቀበሌ ሲሆን በወቅቱ የተከሰተውን አደጋ ተከትሎም ከአከባቢው ሰዎችን ማስወጣታቸውን አስተውሰው ያሁኑ አደጋም ሰለባ የሆኑት ከስፍራው ሳይወጡ የቆዩ የቀበሌው ነዋሪዎች ናቸው ሲሉ ተናግሯል።
እንግዲህ የክረምቱ ነገር ዘንድሮ በጣም ተራዝሟል። ለተመሳሳይ ነገር ትንቃቄ እንዲደረግ እየተሰራ ነው ያለው። አሁንም የወረዳውና የዞን አስተዳደር እዛው ተገኝቶ ተመሳሳይ ችግር እንዳይመጣ ማበረዞን የማስተማር በተቻለ መጠን ደግሞ የማንቀሳቀስ ስራ የሚሰራም ከሆነ ትንቃቄ እንዲደረግ እየተሰራ ነው ያለው እና እንደምታውቀው ኤሪያው በጣም ተራራማ ቅርጽ ያለው ነው። አፈሩም በጣም ልል አፈር ስለሆነ ዝናቡ በጣም ሲሰፋ በቀላሉ የመንሸራተት ነገር አለው። ተክል ዛፍም ጭምር እያለው ይሄዳል። ናቹራል እንግዲህ እንደ አይነት ባህሪ ያለው አካባቢ ነው። እንግዲህ ይሄ ክረምት ዘንድሮ እንደዚህ ተቀጠለ በቀጣይነት ጥንቃቄ መደረግ ስላለበት መንግስት ከዚህ ቀደም እንዳደረገው አስፈላጊው ጥንቃቄ እያደረገ ነው ያለው።
ክረምት ከገባ ወዲህ በተለይም ከጎፋው ዞን የገዘ ጎፋም ጎዝዲ ከንቾ ቀበሌ ምረት መንሻት ወድም በደቡባዊ የኢትዮጵያ አካባቢዎች እየጣለ ያለው መደበኛና ከመደበኛ ያለፈ ከባድ ዝናብ ያስከተለ በሚገኘው የጎርፍ የምረት መንሻትና የናዳ አደጋዎች ህፃናትን ጨምሮ ከ300 በላይ ሰዎች መሞታቸውን ቪኦኤ የአካባቢዎችን ነዋሪዎች ተጎጂዎችንና ባለስልጣናትን ዋቢ አድርጎ የሰራቸው ዘገባዎች አመልክተዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዴዎስ ሐዋሳም።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የረቡዕ ምሽት ዝግጅታችንን ነው። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የእርዳታ በሮች ለተዘጉበትና ለተራበው የሱዳን ህዝብ ሾርባ የሚመግቡ የማህበረሰብ አባላት በጦርነት በታመሰችው ሱዳን ኦምዱርማ ውስጥ የሚገኙ የማህበረሰብ ክፍሎች ከለጋሾች ባገኙት ጥቂት ሾርባ እየሰሩ የተራቡትን በመመገብ ላይ ናቸው። ዩናይትድ ስቴትስን ጨምሮ ዓለም አቀፍ ተቋማት በሱዳን የሚገኙ ሁሉም ተፋላሚ ኃይሎች ለለጋሽ ድርጅቶች ገደብ የሌለው መተላለፊያ እንዲሰጡ እየወተወቱ ባለበት በዚህ ወቅት አንዱ የሱዳን ክፍል በከፍተኛ ረሃብ ተጠቅቷል ሲል የአሜሪካ ድምጽ ዘጋቢ ሄንሪ ዊልከንስ ተከታዩን አጠናቅሯል።
በህዝቧ ብዛት ከሱዳን አንደኛ በሆነችው ኡምዱርማን ከተማ ውጊያው በተቀሰቀሰበት ጊዜ አሂድ መሐመድ አሊ ለመሰደድ አልፈለጉም። ትም ተፈናቅዬ ከመስቀል ቤቴ ልሙት ነው ያሉት። እንደሳቸው ካሉ ሌሎች የማህበረሰብ መሪዎች ጋር ሆነው ከዚያም ገንዘብ ሰብስበው ከኡምዱርማን ላልተሰደዱ ሰዎች ምግብ እያበሰሉ ማብላት ጀመሩ።
بعد كده احنا حاولنا نعمل جروب في الواتساب
ምክንያቱም የተወሰነ አቅርቦት ነው ያለን። የዋትስአፕ ግሩፕ እና የፌስቡክ ገጽ ከፈት ቲክቶክም እንዲሁ ስለምን ሰራው ስራ ማስተዋወቅ ጀመርን። ከዛም በውጭ ከሚገኙ ሱዳናውያን ድጋፍ ማግኘት ጀመርን።
ጦርነቱ እንደ አውሮፓውያን አቆጣጠር ባለፈው 2023 ሚያዝያ ወር ውስጥ ከተከሰከሰ ወዲህ የከተማዋ ምጣኔ ሀብት ተንኮታክቷል። አሊ በግል ለጋሾች እርዳታ የምግብ ማብሰያ ቦታ ቀላል ሰው በየቀኑ 200 ቤተሰቦችን ይመግባሉ። የሳቸውን የመሰሉ መመገቢያ ቦታዎች ካለምንም ያለም አቀፍ የእርዳታ ድርጅት ድጋፍ በተለያዩ ከተሞችም ተቋቁመዋል። በቅርቡ ትላልቅ የሰብአዊ ረድኤት ለጋሽ ተቋማት የዩናይትድ ስቴትስን ያለም አቀፍ የልማት ተራድኦ USAID ጨምሮ ባወጡት መግለጫ እንደ ኡምዱርማን ወዳሉ የሱዳን ከተሞች የእርዳታ ተቋማት እንዳይገቡ ሁለቱም ተዋጊ ወገኖች እየከለከሉ መሆናቸውን አመልክተዋል። ሱዳን ውስጥ ለተፈጠረው የረሃብ ቸነፈር መሰረታዊው ምክንያት የሀገር ውስጥም የዓለም አቀፍ የረድኤት ድርጅቶችም እንዳይገቡ በተቀነባበረ መንገድ የሚደረገው የክልከላ አድራጎት ነው ብሏል መግለጫው። አንደኛው የሱዳን አካባቢ በሰባት ዓመታት ውስጥ በዓለም የመጀመሪያ የሆነው የረሃብ ቸነፈር ውስጥ ነው። ሌሎችም ብዛት ያላቸው አካባቢዎች በዚያው አፋፍ ላይ ነው ያሉት። ነገር ግን የሱዳን የገንዘብ ሚኒስትር ጅብሪል ኢብራሂም የረድኤት ድርጅቶች ለመግባት የሚያስፈልጋቸው ፈቃድ በሙሉ ተሰጥቷቸዋል ሲሉ ለቪኦኤ ተናግረዋል።
Yes, of course they have the access. You can talk to them.
አሁን መንቀሳቀስ ይችላሉ። እነርሱ መጠየቅ ይችላሉ። እንቅስቃሴያቸውን የገደበ የለም።
ቪኦኤ በዚህ ጉዳይ ከተለያዩ ዓለም አቀፍ የረድኤት ድርጅቶች ጋር በመተባበር የሚሰራውን ለተፈናቃዮች ደህንነት ተሟጋች የሆነውን Refugees Internationalን ጠይቋል። ዳንኤል ሰለቫን የተቋሙ የአፍሪካ፣ የእስያና የመካከለኛው ምስራቅ ዳይሬክተር ናቸው።
To claim that international NGOs and UN agencies that
ዓለም አቀፍ መንግስታዊ ያልሆኑ ድርጅቶችና የተመድ ድርጅቶች መንቀሳቀስ ይችላሉ ብሎ መናገር ቅጥፈት ነው። በመሬት ላይ ከሚሰሩ አጋር ድርጅቶች ጋር ተነጋግሬያለሁ። እርዳታ እንዳይከሳከሰው ማድረግም ይሁን ወይም ቪዛ በማዘግየት ወይም ቢሮክራሲያዊ ማነቆ በመፍጠር በመሬት ላይ የሚገኙና በእርዳታ ስራ ላይ ያሉ ሰዎች መንቀሳቀስ እንዳይችሉ እንደተደረጉ እንዲሰማቸው ሆኗል።
ሌላው ተፋላሚ ቡድን ፈጥኖ ደራሽ ኃይሎች አስተያየቱን ተጠይቆ ነበር፣ ምላሽ አልሰጠም። የተባበሩት መንግስታት ድርጅት ባለሙያዎች እንደሚያስረዱት የተለመዱት የረድኤት ድርጅቶች እንዳይገቡ በመከልከላቸው ችግረኞችን የማብላቱን ስራ እየመሩ ያሉት የኡምድሩማኑ አሊ የከፈቱትን የመሳሰሉ መመገቢያዎች ናቸው። ቢሆንም አሂድ መሐመድ አሊ የረድኤት ድርጅቶችም መርዳት ይገባቸዋል ብለዋል።
አትመነው አሰረብ ሱብሃነ ተዓላ ነው
ዓለም አቀፍ ድርጅቶች መድረስ እንድንችል ሁሉም ማድረግ የሚችል አምላክ ይረዳን ዘንድ ጠይቃለሁ። እነዚህን ድርጅቶች ማግኘታችን እጅግ አስፈላጊ ነው።
እሳቸው ደጃፋቸው ድረስ የሚመጡትን ሰዎች ሊመግቡ የሚችሉት በቀን አንዴ ብቻ እንደሆነም ተናግረዋል።
ታዳጊ አገሮችን ለኒውክሌር ኃይል ተጠቃሚነት ያበቃል የተባለለት አዲሱ የኤሌክትሪክ ኃይል ማመንጫ ቴክኖሎጂ በእንግሊዝኛ የምጻረ ስማቸው SMR ተብለው የሚጠሩት ትናንሽ የኒውክሌር ኃይል ማመንጫዎች ከበርቴ ላልሆኑ አገሮች በንጽጽር በርካሽ ወጪ የኒውክሌር ኃይል እንደሚያስገኙ የጉዳዩ አዋቂዎች ይናገራሉ። SMRዎች ምንድናቸው? ተቃሚነታቸውን የሚናገሩ ወገኖች አብዝቶ ያስደስታቸው ምንድነው? የቪኦኤው ሄንሪ ሪጅዌል ከለንደን ያጠናቀረውን ዘገባ ዝርዝሩን ይዟል። ቆንጅታየ ታቀርባለች።
ሰሞኑን ኦስትሪያ ቪየና ላይ የተካሄደው ጉባኤ የተባበሩት መንግስታት ድርጅት የኒውክሌር ኃይል ተቆጣጣሪ ተቋም IAEA ግዙፍ ያልሆኑ ተገጣጣሚ የኒውክሌር ኃይል ማመንጫዎች ስሞል ሞጁላር ሪአክተርስን በሚመለከት ለመጀመሪያ ጊዜ ያካሄደው ጉባኤ ነው። የዓለም አቀፉ የአቶሚክ ኃይል ድርጅት ዋና ዳይሬክተር ራፋኤል ማሪያኖ ግሮሲ እንደሚሉት በልማት ብዙ ያልገፉት ሀገሮች ለመጀመሪያ ጊዜ የኒውክሌር ኤነርጂ ባለቤት እንዲሆኑ የሚያበቃቸውን ስምምነት እየተፈራረሙ ነው።
The small and modular reactors, one of the most promising, exciting
ትናንሽ ተገጣጣሚ የኒውክሌር ኃይል ማመንጫ በመጻር SMR እጅግ ተስፋ ሰጭና ጠቃሚ ከሆኑ አዳዲስ የቴክኖሎጂ ውጤቶች መካከል አንዱ ነው። ለረጅም ጊዜ አልነበረው የቴክኖሎጂ አሁን እውን ሊሆን ነው።
ዘንድሮ ጋናና ደቡብ አፍሪካ የመጀመሪያ የኒውክሌር ኤነርጂ ማመንጫ ለመገንባት ከዘርፉ ኩባንያዎች ጋር ስምምነት ላይ ደርሰዋል። ሌሎች ቻይናና ሩሲያ ውስጥ እየሰሩ ሲሆኑ አርጀንቲና፣ ካናዳ፣ ብሪታንያና ዩናይትድ ስቴትስ ውስጥ ስራ የጀመሩ ማመንጫዎችም አሉ። ስሞል ሞጁላር ሪአክተርስ የሚባሉት ትናንሽ ተገጣጣሚ የኒውክሌር ኃይል ማመንጫዎች እንዴት ነው ባለጸጋ ያልሆኑትን ሀገሮች የኒውክሌር ኃይል ባለቤት ለማድረግ የሚችሉት? SMRዎች በተለመዱት የኒውክሌር የኃይል ማመንጫዎች ከሚመረተው የኤሌክትሪክ ኃይል መጠን ሲሶ ያህሉን ነው የሚያመርቱት። ትናንሽ ስለሆኑና ፋብሪካ ውስጥ የሚሰሩ በመሆናቸው ዋጋቸው በንጽጽር ውድ አይደለም። እንደዚያኞቹ አስቀድሞ ብዙ መዋለ ንዋይ ማፍሰስን የሚጠይቁ ባለመሆናቸው በኢኮኖሚ ያልዳበሩ ሀገሮች ያለ ብዙ ወጪ የኃይሉ ተጠቃሚ ለመሆን የተሻለ እድል እንደሚያገኙ ነው የሚነገረው። ተቀጣጣሚ በመሆናቸው ለመቀየር ወይም አሻሽሎ ለመስራት ቀለል ይላሉ። የጥገና ወጪዎቻቸው ቀለል ይላል። በእነዚህም ምክንያቶች ይላሉ አዋቂዎቹ SMRዎች የሀገሮችን ኢኮኖሚ ለመቀየር የሚችሉ ናቸው። አፍሪካዊ የኒውክሌር ፊዚክስ ባለሙያው ሲናሚሌ ማሳንጎ የኤሌክትሪክ ኃይል ብልጭ ድርግም የሚልባት አፍሪካ እንዲህ ያሉ ቴክኖሎጂዎች እንዲደርሱላት በጉጉት ስትጠብቅ ኖራለች ብለዋል።
Instant solution to address the energy security. As you know, that energy
የኃይል ምንጭ ዋስትናን ለማረጋገጥ ፈጣን መፍትሄዎች ያስፈልጉናል። እንደምታውቁት ለምጣኔ ሀብት ዋናው መሰረት ኢነርጂ ነው። ስለዚህ አፍሪካ ውስጥ ያለው የኃይል ምንጭ እጥረትና ተያያዥ ተግዳሮቶች ኢኮኖሚያችንን ይገድለዋል።
ታቺዎች በበኩላቸው ይልቁኑ ሀገሮች መበርታት ያለባቸው ከኒውክሌር ኃይል ይልቅ አካባቢያዊ አደጋ በማይደቅኑትና ጠንቀኛ የሆነ ሬዲዮ አክቲቭ ፍሳሽ በሌላቸው እንደ ነፋስና የፀሐይ ብርሃን በመሳሰሉት ታዳሽ የኃይል ምንጮች ላይ ነው ይላሉ። ኤድሊማን የኒውክሌር ኃይል ዳንነትና ሊከሰቱ የሚችሉ አደጋዎች የሚያሳስቧቸው ሳይንቲስቶች የተባለ ማህበር ዳይሬክተር ሲሆኑ ትናንሾቹ የኒውክሌር የኤሌክትሪክ ኃይል ማመንጫዎች ግዙፎቹ በሚያስገኙት መጠን ትርፍ የሚያስገኙ አለመሆናቸው አደገኛ መሆኑን በመግለጽ ያስጠነቅቃሉ። በአንድ ኩባንያ የተሰሩ ትናንሽ ተገጣጣሚ የኒውክሌር ኃይል ማመንጫዎች ላይ ባደረጉት ጥናት አዳዲሶቹ ማመንጫዎች ለሚያመርቱት የኤሌክትሪክ ኃይል 5 እጥፍ ወጪ ማውጣት ሊያስፈልጋቸው እንደሚችል ተመልክተዋል። በወጪው ምክንያትም ይላሉ የኃይል ማመንጫው ተቋም ኃላፊዎች ወጪ እንቀንሳለን ብለው ለአደጋ ሊያጋልጥ የሚችል እርምጃ ሊወስዱ ይችላሉ።
በሌላ መንገድ ወጪያችሁን ቀንሱ በሚል ብርቱ ግፊት ይደረጋል። ለምሳሌ የኒውክሌር ኃይል ማመንጫውን የሚቆጣጠሩትን ባለሙያዎች ቁጥር ቀንሱ ይባላል።
ሊደርሱ የሚችሉ የኒውክሌር አደጋዎችን ለመከላከል ጠንካራና ነፃ የሆነ ብሔራዊ የቁጥጥር ስርዓት መገንባት እንደሚኖርበትም አሳስበዋል።
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የረቡዕ ምሽት ዝግጅታችንን ነው። አሁን ደግሞ ወደ ዩናይትድ ስቴትስ ምርጫ ነክ ዘገባዎቻችን እናልፋለን።
ዩናይትድ ስቴትስ ጥቅምት 26 2017 ዓ.ም ተመረጠ። በአውሮፓውያኑ ህዳር 5 ለምታካሄደው ምርጫ በመዘጋጀት ላይ ነች። ምርጫው በታሪካዊ ወሳኝ ከሆኑ ምርጫዎች መካከል አንዱ ነው።
በዚህ ምርጫ የቀድሞ ፕሬዝዳንት ዶናልድ ትራምፕ ክሶች ያሉባቸው ቢሆንም ዳግመኛ ወደ ስልጣን ይመለሱ ይሆናል። አለም ደግሞ ካማላ ሃሪስ የአሜሪካ የመጀመሪያዋ ሴት ፕሬዝዳንት ሆነው ይመረጡም ይሆናል።
ምርጫው እየተቃረበ ነው። በምርጫው ዙሪያ ውይይቶች፣ ዘገባዎች፣ ትንታኔዎች እንዲሁም ስለ ምርጫው ሂደት የሚያብራሩ መረጃዎችን፣ የእጩ ተፎካካሪ ንግግሮችና የፖለቲካ ይዘቶችን የሚመለከቱ ቅንብሮችን በአሜሪካ ድምጽ ያማርኛ፣ ትግርኛና አፋን ኦሮሞ ዝግጅቶች ይከታተሉ።
እጅግ በጉጉት ስለሚጠበቀው ምርጫ መረጃዎችን ለማግኘት የቪኦኤ አማርኛ፣ ትግርኛና አፋን ኦሮሞ መሰናዶዎችን ምርጫው ያድርጉ።
የቪኦኤ አማርኛ፣ ትግርኛና አፋን ኦሮሞ ዝግጅቶች በዌብሳይቶቻችንና በማህበራዊ መገናኛ ገጾቻችን በመከታተል ይችላሉ።
የኢትዮጵያውያን አሜሪካውያን ድምጽ ቆይታ ከኤፓክ ተወካይ ጋር። ትውልደ ኢትዮጵያ አሜሪካውያን በዩናይትድ ስቴትስ ፖለቲካ ያላቸውን ተሳትፎ መልከት የሚያደርግ ተከታታይ ቅንብር የመጀመሪያው ክፍል ነው። ለመሆኑ የተለያዩ የኢትዮጵያ አሜሪካውያን ማህበረሰብ አባላት ለዘንድሮው የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ለውሳኔያቸው ምን አይነት ጉዳዮችን መሰረት ያደርጉ ይሆን? የአሜሪካ ድምጽ ያነጋገራቸው የማህበረሰብ ቡድኖች ተጠሪዎች በግልም ሆነ እንደ ማህበረሰብ በመርጫው ቅድሚያ ስለሚሰጣቸው ጉዳዮች አጋርተውናል። አቶ ዮም ፍሳሃ የሁለቱ እጩዎች የምርጫ ዘመቻዎች በየበኩላቸው እጩዎቻቸውን እንዲመረጡላቸው የማህበረሰቡ አባላትን ለማሳመን አራት ተወካዮቻቸውን የላኩበት የአሜሪካ ኢትዮጵያውያኑ የህዝብ ጉዳዮች ኮሚቴ ኤፓክ ዋና ጸሐፊ ናቸው። ከተቋቋመ 3 አመት ተኩል የሆነው ኤፓክ በቅርብ ስላስተናዳው ስለዚህ መድረክም አስረድተውናል። አሉላ ከበደ ነው ያነጋገራቸው።
አቶ ዮም ፍሳሃ በቅድሚያ ለጊዜው አመሰግናለሁ።
አቶ አሉላ በዚህ አጋጣሚ ይሄንን እድል ስለሰጣችሁኝ አመሰግናለሁ።
በዩናይትድ ስቴትስ ፖለቲካ ለነቃት ሳትፏችሁ መሰረቱ ምንድን ነው?
ወለደ ኢትዮጵያውያን የሆነ የአሜሪካ ዜግነት ያለው ኢትዮጵያዊ ቁጥሩ ብዙ ነው። እዚህ የሚገመተው 1 ሚሊዮን በአሜሪካን ሀገር ይኖራል ተብሎ ነው። መምረጥ የሚችለውም ከ300,000 በላይ። ይሄ በዚህ በአሁኑ እንደዚህ አይነት ፉክክር ያለበት ምርጫ ላይ ለውጥ ማምጣት የሚችል ነው። ለምሳሌ ፐንስልቬኒያ በጣም ብዙ ፉክክር ያለበት ስዊንግ ስቴት ይሉታል። በትንሽ ቁጥር አንዱ ሌላውን ለመብረጥ የሚችልበት ነው። ስለዚህ በተለይ በፕሬዚደንሻል ኢሌክሽን የቀድሞ ፕሬዚደንት ዶናልድ ትራምፕ እና የአሁኗ ቫይስ ፕሬዚደንት ካማላ ሃሪስ ሁለቱም እዚህ እየተመላለሱ ምረጡን እያሉ ነው። እኛም ደግሞ ትውልደ ኢትዮጵያውያን አንድ ላይ ስንመርጥ የበለጠ ተሰሚነት ስለሚኖረን ኤፓክ መምረጥ የሚችሉትን ነዋሪዎች እንዲመርጡ አልመረጡ ተሰሚነት እንደማይኖራቸው በማሳሰብ እንዲመዘገቡ ኢትዮጵያንና ትውልደ ኢትዮጵያውያንን የሚጠቅሙ ተመራጮች እንዲመረጡ ብዙ ጥረት አድርገናል። ወደ 40 የሆኑትን የኮንግረስና የሴኔት አባላት በጥንቃቄ አለማቸው ምንድን ነው? በትምህርት፣ በኢሚግሬሽን፣ በንግድ፣ በጤና እኛን የሚጠቅሙን ሰዎች ናቸው ወይ? አንደኛ። ሁለተኛ ደግሞ አሜሪካንና የኢትዮጵያን ግንኙነት እንዲጠናከር ይሰራሉ ወይ? አገራችን ሰላም እንዲሆን ይጥራሉ ወይ? የህዝቡ ሰብአዊ መብት እንዲከበር ይጥራሉ ወይ? እነኚህን ተወዳዳሪዎች አነጋግረን አስተምረን ይህን ነገር ሁሉ ካሟሉ እውቅና ሰጥተናል ወይም ኢንዶርስ አድርገናል። በመላው ዓለም ያሉ ኢትዮጵያውያኖችን ጥቅም የሚያስጠብቁ ሰዎችን ለማስመረጥ ነው። በዚህ መልክ ነው እየሰራን ያለ ነው።
ቅርቡ ከዋሽንግተን ዲሲ ወጣ ብላ በምትገኘው በአሌክዛንድሪያ ከተማ ዝግጅት አድርጋችሁ የሁለቱንም ፕሬዝዳንታዊ ምርጫ ዘመቻዎች ተወካዮች የጋበዛችሁበት ስነ ስርዓትም አካሄዳችሁ ነበረ። ምንድነው እነኚህ ምርጫ ዘመቻዎችስ እንዲረዷችሁ እንዲያውቁ የምትፈልጉት?
ትውልደ ኢትዮጵያውያን አሜሪካኖች እዚህ በአሜሪካን ሀገር ስንኖር 50 አመት ሆኖናል እና ይሄ በጣም በአጭር ጊዜ ውስጥ በጣም ብዙ ስራ የሰራ በብዙ ሙያዎች የተሰማራ ዶክተሮች፣ ኢንጂነሮች፣ አስተማሪዎች በንግድ ስራ እና በምንኖርበት ስቴት እና ከተማዎች እዚህ ላለው ለአሜሪካን ኢኮኖሚም ሆነ ህብረተሰብ ትልቅ አስተዋጽኦ የሚያደርግ ነው። በምርጫ በኩል ግን ብዙዎች አይመርጡም። ይሄን ነው የእኛ ስራ ምንድን ነው ትልቁ ተሰሚነት እንድናገኝ ትውልደ ኢትዮጵያ አሜሪካኖች እንዲመርጡ ማድረግ ላይ ነው። እስካሁን ድረስ በዚህ በ50 አመት ውስጥ 2-3 ትውልድ ኖሯል። ብዙዎችም ደግሞ እዚህ ሀገር የተወለዱ አሉ እና እነኚህን ሁሉ እንዲሳተፉ ለማድረግ ነው አላማችን። ባለፈው ሚድተርም ኤሌክሽን በቨርጂኒያ ኢትዮጵያውያኖች በጣም ወሳኝ ሚና ነበራቸው። ኢትዮጵያውያኖችን የሚጠቅመውን ገቨርነር ያንክንን ያስመረጠው ትውልደ ኢትዮጵያ የሆኑ አሜሪካውያን ናቸው የሚልም በዋሽንግተን ፖስት ሁሉ ላይ ተጽፏል። እና እንደዚህ አይነት አቅም ያለው አንድ ላይ ሲመርጥ የበለጠ የእኛም ተሰሚነት እናገኛለን በማለት ይህን ትልቅ ጉባኤ አዘጋጀን። ተወዳዳሪዎቹን ከሚስተር ትራምፕ ካምፔን፣ ከካማላ ሃሪስ ካምፔን፣ ሌሎችም ደግሞ ባለፈው ጊዜ እውቅና የሰጠናቸው 2 የኮንግረስ አባላት ጋበዝን። በቪዲዮ እና በፐርሰን የመጡት አንደኛው ሴኔተር ጆን መጓየር የሚባል የቨርጂኒያ ሴኔተር ነው። የትራምፕ ካምፔን የላከው ወደ ኮንግረስ እየተወዳደረ ነው። አንደኛዋ ደግሞ ኮንግረስ ውመን ሲድኒ ካምላ ጋር የምትባል ከካሊፎርኒያ ዴሞክራት ናት። አንደኛው ኮንግረስማን ብራይን ፊትዝፓትሪክ የሚባል ፔንስልቬኒያ ሪፐብሊካን ነው። አንደኛው ደግሞ ከካሊፎርኒያ ኮንግረስማን ነው፣ ጃን ጋራማንዲ ይባላል። እንደውም ድሮ እሱ ኢትዮጵያ ውስጥ ፒስ ኮር የነበረ ነው እና በጣም ኢትዮጵያ የሚወድ ሰው ነው። አራቱም ቀረቡ እና ለኢትዮጵያ ኮሚኒቲ ይሄ ታሪካዊ የሆነ ጉባኤ ነው። ለመጀመሪያ ጊዜ ነው 2 ለአሜሪካን ፕሬዚደንት ምርጫ የሚወዳደሩ ለትውልደ ኢትዮጵያ የአሜሪካን ዜግነት ያላቸው ምረጡን ብለው የቀረቡበት የመጀመሪያ ጊዜ ነው። ኢትዮጵያ ዳያስፖራ ታሪክ ማለት ነው። እና በዚህ ቀርበው ለምን እነሱ እንድንመርጣቸው ሁሉም የራሳቸውን ንግግር አደረጉ። በእውነቱ በጣም ብዙ ሰው ይህን ነገር ሰምቶ ጣትም የሚያደርገውን እውቅና አይቶ አሁን ለመብረጥ እንዲመቻች አድርገናል ማለት ነው።
በአባልነትም ይሁን በደጋፊነት አብረዋችሁ ከሚንቀሳቀሱት አንጻር ቅድሚያ የሚሰጧቸው ጉዳዮች ምንድን ናቸው? እናንተ እስከተረዳችሁትና ድርጅታችሁ ኤፓክ ለይቶ ያየ የተመለከታቸው ካሉ ምንድን ናቸው እንደ ማህበረሰብ ቅድሚያ የሰጣችኋቸው ጉዳዮች?
እዚህ በአሜሪካን ሀገር የሚኖሩ ትውልደ ኢትዮጵያውያን ሆነው አሜሪካዊ ዜግነት ያላቸው በቅድሚያ የሚፈልጉት እኛን መጥቀም የሚፈልጉ ወዳጆች የሚሆኑ ለምሳሌ በኢሚግሬሽን ጉዳይ የሚረዱ፣ በትምህርት በጤና ጉዳዮችን የእኛን ህብረተሰብ የሚረዱ፣ ሀገራችን ላይ ደግሞ ሰላም እንዲሆን ሀገራችን ሰብአዊ መብት እንዲከበር የሚረዱትን፣ በተለይም ደግሞ በአሁኑ ሰዓት ሀገራችን በጣም ከባድ ችግር ላይ ነው ያለችው። ጦርነት ሀገራችን በብዛት አለ። በተለይም ጽሀን ላይ የተነጣጠረውን ዘር ተኮር የሆነ ግድያ ሁሉ እሱ በጣም የሚያስረብሸንና የሚያሳስበን ነው። ሁለት ኢትዮጵያውያን በጣም ሀገር ወዳን ነው ሀገሩን ይወዳል ደግሞ ብዙ ማስተዋጽኦ ሲያደርግ የኖረ ነው። ለሀገሩ ደራሽ ነው። ወገኑን መርዳት የሚፈልግ ነው። በብዙ መንገድ በገንዘብም በኩል $7 billion በላይ በአመት ወደ ሀገሩ የሚልክ ነው። በየጊዜው ሰዎች በጦርነትም ለተጎዱት ሁሉ ይረዳል። ሆስፒታል ያሰራል፣ ትምህርት ቤት ያሰራል። ብዙ አስተዋጽኦ ለሀገሩ የሚያደርግ ነው። ችሎታም አቅምም አለው እና አሁንም ደግሞ እነኚህ ነገሮች ላይ ነው ማተኮር የሚፈልገው እና እነኚህን ነገር የሚረዱ ምሳሌ ሰላም እንዲመጣ ተጽዕኖ የሚያደርጉትን ተወዳዳሪዎች እነሱ እንዲመረጡ በጣም ነው የሚፈልገው። እውነት ከሌሎችም ዳያስፖራ የበለጠ ለሀገሩ እና ለወገኑ የሚያስብ የኢትዮጵያ ዳያስፖራ ሀገር ወዳዶች ናቸው እና እነኚህን ላይ ነው የበለጠ የሚያተኩረው ማለት ነው።
ድርጅታችሁ የኢትዮጵያና የዩናይት ስቴትስ የህዝብ ጉዳዮች ኮሚቴ ኤፓክ ዋና ጸሐፊና ከመስራቾቹ አንዱ አቶ ዮም ፍስሐ እያስተባበራችሁት ያለውን መራጭ ፍላጎትና ምኞት ሀሳብ በተመለከተ ለሰጡን ማብራሪያ ለጊዜው አመሰግናለሁ። በምርጫው ሂደትም ሆነ ከምርጫው በኋላ በተመሳሳይ መልሼ እንደማገኘው ተስፋ አድርጋለሁ። ለአሁኑ እግዜር ይስጥልኝ።
አመሰግናለሁ።
ከዚሁ ርዕሰ ጉዳይ ሳንወጣ ሌላው በተመሳሳይ ጉዳይ ሐሳባቸውን ያጋሩን በዋሽንግተን ዲሲና አካባቢው የሚገኘው የኦሮሞ ማህበረሰብ አባላት ማህበር የቦርድ ፕሬዝዳንት ዶክተር ባህሩ ዱጉማ አንዱ ናቸው። አሁንም ዶክተር ባህሩን ያነጋገራቸው አሉላ ከበደ ነው።
ቀድሚያ ዶክተር ባህሩ እንደዚህ ጋር እንደ ተረዳሁት ለበርካታ አመታት በዩናይትድ ስቴትስ ቆይተው ድምጽ በመስጠት በመምረጥ የተሳተፉበትን በማየት ብንጀምር ለምን ነበር የተሳተፉትና አሁንም የሚሳተፉት?
ለኔ ከሁሉ የበለጠ እዚህ ሀገር ዜጋ ሆኜ የመምረጥ እድሉ ሲያጋጥመኝ የተደስቱን ደስታ ልገልጽና አልችልም። 50 አመት ሆነኝ በኋላ ነው ያን እድል ያጋጠመኝ በህይወቴ ልክ ወይ እኛ ልንመራ ተመልጠን እግዚአብሔር እየሰጠነ ነው እኛ ባለ መንገድ ተገዛ እየተባልኩኝ ከዚያ በኋላ ደግሞ ያወጣት እንዲ ያለው በተለያ ሲገዛ ስለመኩኝ የመምረጥ እድል ስላልነበረኝ መጀመሪያ እድሉን ሳገኝ ደቂቃ አልቆየሁም። ለዚህ ነው የአሜሪካ ዲሞክራሲ እጅግ በጣም የምወደው። ለዚህ ነው ደግሞ ሀገሬ ነው ብዬ በኩራት የምጠራው። ሀገሬ ውስጥ የተወለድኩበት ሀገር ያላገኘሁትን ስላስገኘልኝ ነው የምልህ። አንዱ ለዛ ነው የምወደው። ሁለተኛ ደግሞ መምረጥ ብቻ ሳይሆን እንዳውም አልፎ አምነውን ምርጫውን እንዳስተናገድ እድል ስለሰጠኝ ያንንም የመጀመሪያ ደር ካገኘውን ቀን ጀምሮ እስካሁን ሳልሳተፍ ቀርቻ አላውቅም። ፖሊንግ ስቴሽን በየ4 አመቱ ተሳተፋል።
ዶክተር ባህሩ ለመሆኑ እርስዎ በንቃት የሚሳተፉበትን ማህበረሰብ አባላት ምርጫና በአጠቃላይም በዩናይትድ ስቴትስ ፖለቲካ ያላቸውን ተሳትፎ የሚያነቃቁ ማህበረሰቡ ቅድሚያ የሚሰጣቸው ዋና ዋና ጉዳዮች ምን ይመስልዎታል? እርስዎ እስከሚያውቁት ድረስ የሁሉንም መያዝ እንደማይቻል እረዳለሁ። እንደው በሚሰሙት በማህበራዊ ተሳትፎ ይልቁንም ደግሞ እርስዎ ማህበሩን በሚመሩበት በምታደርጓቸው ውይይቶች ምን ያያሉ?
ስለ ማህበራችን አባሎች ስናገር በጣም የተወሰኑ ሰዎች ናቸው ሲንግል ኢሹ ናቸው ብዬ የማያቸው ኢንፎርማሊ ስንነጋገር። ከዛ ውጪ ሰው ወደ ምርጫ ቦታ ሲሄድ የተለያየ ኢሹ ጭንቅላት ውስጥ ይዞ ነው የሚሄደው።
ብዙ ጊዜ ካምፔን ስንከታተል ከሀገራችንም ፖይንት ኦፍ ቪው ሀገራችን ስል ከመጣሁበት ሀገር እዚህ ደግሞ እንደነገርኩ ለእኔ ሀገሬ ነው። የመኖር እድል የሰጠኝ ሀገር ነው። ለብዙ ነገር ያበቃኝ ሀገር ስለሆነ እንደ ራሴ ሀገር የማየው የሀገሪቷን ኢንትረስት ከሰው ኢንትረስት አይቼ ነው አናላይዝ የማደርገው። ብዙ ሰዎች እንደሱ ነው አናላይዝ የሚያደርገው። ስለዚህ it's not about one single issue that really drive your decision making process
and agenda ብቻ አይደለም የሚመረበት ብዙ የሚያመሳክሩት ይሄን ያን ብለው አንስተው የሚጥሉት ሐሳብ ይኖራል ይያሉን ነው
exactly that's exactly what ለማለት የፈለኩኝ እሱን ብዙ ነገሮች አሉ priority አሉ ከዛው ባላንስ ወስደን ወደ ፖል የምንሄደው ለማምለስ እኔ አሁን ውስጥ ለምሳሌ ለነጥልቁ ነገር ምንም ይመራኛል ብዬ ለማምለስ የምፈልገው ሰው እነት እንደሚናገር እርግጠኛ መሆን አለብኝ። እነት የማይናገር ሰው ከሆነ ግራቀኝ የሚዋሽ ሰው ከሆነ እጅግ በጣም ጨንቀኛል ያን ሰው ይያለቃ ብዬ ለማለት ይቅርና በወንጀል ተከሶ ወንጀል የተፈረደበት ሰው ከሆነ ደግሞ የባሰውን ችግር ውስጥ ነው የምገባው። ስለዚህ እንዲህ አይነት እሹ ያየን ነው ማለት ነው። እነን ምርጫ ስናደርግ ማን መምረጥ አለብኝ የሚለውን ውሳኔ የምንወስደው
የፖለቲካ ፓርቲዎችና እጩዎቹ እንግዲህ ሁለት ዋና ዋና ፓርቲዎች ናቸው በዚህ ምርጫ የሚሳተፉት። ሁለት እጩዎች ከ10 ቀን በኋላ በሚለይለት ምርጫ አንዳቸው ፕሬዝዳንት ይሆናሉ። እነኚህ ሁለት ወገኖች ከሚያራምዷቸው ወይም እናራምዳቸዋለን ብለው ይፋ ካደረጓቸው ፖሊሲዎችና አጀንዳዎች የትኞቹ ለማህበረሰቡ ጋባዥ ይመስልዎታል?
እዚህ በጣም አስቸጋሪ ነው። አሁንም ማህበረሰቡ በጠቅላላ እንደዚህ ነው ብዬ ለመናገር ያስቸግረኛል። ለምሳሌ አንድ እንደሚያስቸግረኝ በሃይማኖት በኩል የሚያው ሰዎች አሉ። ፖለቲካ የመጀመሪያው ምርጫቸውን ውሳኔ የሚወስዱት በእምነት በኩል አይተው እምነት ቫሊዎች ላይ ማን ምን ፖዚሽን አለው ብሎ ነው ውሳኔ የሚወስዱት። ይሄ ኢንፎርማል ስንነጋገር የሚሰማው ነገር ነው። ማህበሩ አንድ ወጥ አይደል። ከዛ ደግሞ አለፍ ብለን በፖሊሲ ደረጃ ካየነው አንድ ምሳሌ እንወስድ። ስለ ኢሌጋል ኢሚግሬሽን ብዙ ይነገራል፣ ሁለቱም ፓርቲዎች ይናገራሉ። ሁለቱም ተመራጮች ለያየ ደረጃ ላይ ምርጫ ላይ መሳተፍ ያሉ ሰዎች ይናገራሉ። እኔ አስ ግለሰብ illegal immigration እጅግ በጣም ነው የምቃወመው። ህገ ወጥ የሆነ ተሰብስቦ እዚያ ሀገር መጥቶ መኖር አለበት የሚለውን ሐሳብ አልደግፈው። ኢሚግራንት ሀገር መሆኑን እናቃለን፣ ግን ይቅርና እንደ አሜሪካን ሀገር ያለው በእያንዳንዱ ኤምባሲ ዙሪያ እየዞርን ካየን ሀገሩ በሙሉ ሀገሩን ለቆ ወደዚህ ለመምጣት የነሳ የሚመስልበት ሲቹዌሽን ላይ ከተለያየ ሀገር እዚህ ለመምጣት የማይፈልግ ሰው የለም ሊትራሊ። በዛ ሁኔታ ላይ ያለ ዝም ብሎ በር ከፍቶ አሜሪካን ማንንም ማስገባት አለበት ብሎ የሚናገር ሰው ካለ something is wrong። At the same time ሰው መጥቶ እዚህ የሚሰራውን ስራ ካልሰራ የዚህ ሀገር ኢኮኖሚ ባንዴ ነው ኮላፕስ የሚያደርገው። ስንት ነገር ከውጭ የመጣ ሰው ነው በብዛት ይሄ ማኑዋል ስራ መስራት ላይ ያለ ኢቨን ሶፊስቲኬትድ ኢቨን ፕሮፌሽናል ስራ ሆስፒታል ስንሄድ ምንድን ነው የምናየው? ብዙ ከውጭ የመጡ ሰዎች ናቸው። ኦፍኮርስ የዚህ ሀገር ዜጋ ሆነው ነው የሚሰሩ ያለው። ና ኢሚግሬሽን ያስፈልገዋል። ይሄ ኢኮኖሚው በጣም ትልቅ ነው። ኦፖርቹኒቲ ብዙ ፈጥሯል። እዛ ኦፖርቹኒቲ ተጠቅሞ ተሰርቶ የሀገሬውንም ሰው መጤውንም ለመጥቀም የሚቻለው ሁለቱም ከተቀናጁ ነው፣ ሁለቱም አንድ ላይ ሆኖ ከተሰራ ነው። እና በአንድ ኤክስቼንጅ ይሄ ኢሚግሬሽን መምጣት የለበት የሚሉት ትክክል አይደሉም፣ በሌላ በኩል ደግሞ በር ከፍተን ማስገባት አለብን የሚሉትም ትክክል አይደሉም በእኔ አስተያየት። አቲግ ማህበር ውስጥ ያሉ ብዙ ሰዎች በዚህ እንስማማ አይደለም ብዬ ነው ማለት።
ሚዛን ያለው ሁለቱንም ያጣጣመ ፖሊሲ እደግፋለሁ ነው የሚሉት።
ትክክለኛ ነው።
የምርጫው ሂደት ቀደም ብለን እንደጠቀስነው የተቃረበ ውጤቱም በቀናት ውስጥ የሚለይ ነውና በማህበረሰብ ደረጃ ትርጉም የሚሰጧቸው ጉዳዮች ላይ በፕሮግራማችን መልሰን እንደምናገኘው ተስፋ አድርጋለሁ። ዶክተር ባህሩ ድጉማ የኦሮሞ ማህበር በዋሽንግተን አካባቢ የቦርድ ፕሬዚዳንት ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
እኔም በጣም አመሰግናለሁ ይህን እድል ስለሰጠኝ።
በሶማሊያ የሚገኙ ሶማሊያዊ አሜሪካውያን በአሜሪካ ምርጫ በንቃት ይሳተፋሉ። በሶማሊያ የሚኖሩ አንዳንድ ሶማሊያዊ አሜሪካውያን በአሜሪካ የሚደረገውን ፕሬዝዳንታዊ ምርጫ በንቃት በመከታተል ላይ ናቸው። ከውጪ ፖሊሲና በአፍሪካ የሚመደበው መዋለ ንዋይ ከሚያሳስቧቸው ጉዳዮች ጥቂቶቹ ናቸው። በርቀት ሆነው ድምጻቸውንም ሰጥተዋል። አብዱል ቃድር ዙቢርና አብዱላ አዚዝ ኦስማን የላኩት ዘገባ ነው። እንግዶልዴ ያቀርባዋል።
መሐመድ ታሂር ፈራህ የሶማሊያዊ አሜሪካውያንን ማህበረሰብ በሶማሊያዊ አሜሪካውያንና በትውልድ ሀገራቸው ሶማሊያ መካከል ግንኙነት እንዲጠናከር የሚሰራ ማህበር ነው። ፈራህ ከ10 አመታት በፊት ወደ ትውልድ ሀገራቸው ሶማሊያ ቢመለሱም በአሜሪካ ፖለቲካ ጉዳይ ንቁ ተሳታፊ ናቸው። በአሜሪካ የተካሄደ ያለውን የፖለቲካ ሙግት በተመለከተ በንቃት ይከታተላሉ። ፈራህ ከርቀት ድምጽ የሚሰጥበት መንገድ ግልጽ እንደሆነ ይናገራሉ።
I tested my vote as an absentee ballot.
በምርጫ ወቅት በቦታው ስለማልገኝ በርቀት ነው ድምጽ የሰጠሁት። በመንግስት በተዘጋጀው ድረገጽ በኩል ነው የሰጠሁት። ፎርሙን ሞልተህ ተፈርማለህ። መላኪያ ማራሻም አለው። በሶማሊያና በኬንያ ከሚገኙ የአሜሪካ ኤምባሲዎች የተሰጠ መመሪያ ነው። ኮርበክስ ነው ድምጽ የሰጠሁት። ማድረግ ያለብኝን አጠናቅቄያለሁ ብያምናለሁ።
በአሜሪካ የውጭ ፖሊሲ በተለይም ጸጥታን በተመለከተ የሚሰጠው ይወርዳታ ላይ ለውጥ በመደረጉ ምክንያት ሶማሊያን ተግዳሮት እንደገጠማት ፈራ ያወሳሉ። እንደ ሶማሊያዊ አሜሪካዊም ሆነ እንደ ማህበር መሪነታቸው ካገኙት ልምድ በመነሳት አዲስ የሚመጣው አስተዳደር ለሶማሊያ የጸረ ሽብርተኝነት ዘመቻ የሚሰጠውን ድጋፍ ላይቀጥል ይችላል የሚል ስጋት ፈራ አድሮባቸዋል።
Foreign policy in terms of security. One experience I had during my time in Africa or Somalia.
የውጭ ፖሊሲ በተለይም ከጸጥታ ጋር በተገናኘ እንደ አሜሪካዊ በአፍሪካ ወይም በሶማሊያ ያለ ልምድ እንዲሁም እንደ የሶማሊያ አሜሪካውያን ማህበር መሪነት የታዘብኩት ሶማሊያ በአሜሪካ መንግስት የጸጥታ እርዳታ ሲቋረጥባት ምን ያህል ችግር እንደሚገጥማት ነው። አስተውሳለሁ በቀድሞ ፕሬዝዳንት ዶናልድ ትራምፕ አስተዳደር ወቅት ይገጥሞናል።
ፈራህ እንደሚሉት 4000 የሚሆኑ ሶማሊያዊ አሜሪካውያን በሶማሊያ በተለያዩ ክልሎች ይኖራሉ። አብዛኞቹ የንግድ ድርጅቶች ባለቤቶች፣ የሶማሊያ የፌደራል መንግስት አማካሪዎች ወይም የዓለም አቀፍ ድርጅት ተቀጣሪዎች ናቸው። ከነዚህ ውስጥ መሐመድ አደን ዲኒ ይገኙበታል። የሰብአዊ መብት አቀንቃኝና የሶማሊያ ፓርላማ አባል ናቸው። እርሳቸው እንደሚሉት በዚህ ምርጫ በአፍሪካ ለሚገኙና የአሜሪካ ዜግነት ላላቸው ድምጽ ሰጪዎች ዋናው ጉዳይ አሜሪካ በሀገሪቱ መዋለ ንዋይ የመመደቧ ጉዳይና ከአፍሪካ ሀገራት ጋር ግንኙነቷን ማጠናከሯ ነው።
United States has a long relationship with African
አፍሪካውያን አሜሪካ በርካታ መዋለ ንዋይ እንድትመድብ ይጠብቃሉ። እናም ሰዎችን ስታነጋግር ወይም በአሜሪካ ከአፍሪካ የሄዱ ሰዎችን ስታናገር አሜሪካ በሀገሪቱ ኢንቨስት እንድታደርግ እንደሚሹ ይነግሯል።
በሶማሊያ የአሜሪካ አምባሳደር ሪቻርድ ራይሊ በቅርቡ ከአሜሪካ ድምጽ ጋር ሞቃዲሾ ውስጥ ባደረጉት ቃለ ምልልስ አሜሪካ ለሶማሊያ ትልቁን ድጋፍ የምታደርግና የጸጥታ አጋር መሆኗን በ10 ቢሊዮን ዶላር የሚገመት የባለሙያ የመሳሪያና የገንዘብ እርዳታ እንደምታደርግ ተናግረዋል። አምባሳደሩ በተጨማሪም ሶማሊያዊ አሜሪካውያን በአሜሪካም ሆነ ትውልድ ሀገራቸውን እንደገና ለመገንባት የሚያደርጉትን አስተዋጽኦ አድንቀዋል።
We're very proud to have over 150,000 Somalis who've come to our country.
በርካቶች ሀገሪቱን ለመገንባት ተመልሰው መጥተዋል። እናም እዚህ ሶማሊያ መጥተው ተሳትፎ በማድረግ ላይ በመሆናቸው ደስተኞች ነን። ተስፋ ማድረጉን አጣቁሙላለሁ። እጅግ አስፈላጊና እየሆነ ያለው ነት አለ።
በሺ የሚቆጠር ማይል ርቀት ላይ ቢሆኑም በሁለተኛ ሀገራቸው በሚደረገው ምርጫ ድምጽ በመስጠት ብቻ ሳይሆን ለትውልድ ሀገራቸው መረጋጋትና እድገት እንዲሁም ሁለቱን ሀገራት በማቀራረብና የወደፊቱን ትልም በመቅረጽ ይሳተፋሉ።
ፕሬዝዳንታዊ እጩዎች የመዝጊያ ሙግታቸውን አቀረቡ። በአሜሪካ ለፕሬዝዳንትነት የሚወዳደሩት የሁለቱ ፓርቲ እጩዎች በዚህ ከምርጫው በፊት ባለው የመጨረሻ ሳምንት የመዝጊያ ሙግት በሚል የሚገለጸውን ንግግራቸውን በየፊናቸው አሰምተዋል። የቪኦኤ ከፍተኛ የዋሽንግተን ዘጋቢ ካሮሊን ፕረሱቲ ዘግባዋለች። እንግዶ ወርዴ ያቀርባዋል።
ከምርጫው በፊት ባለውና በዚህ በያዝነው ሳምንት የተደረጉ የምርጫ ዘመቻ ንግግሮች የፍርድ ቤት ሙግት መስለዋል።
Are you better off now than you were 4 years ago?
ከአራት አመት በፊት ከነበራችሁበት አሁን የተሻለ ሁኔታ ላይ ናችሁ?
እነዚህ የመዝጊያ ክርክሮች ናቸው። ድምጽ ሰጪዎችም እስከ ማክሰኞ ድረስ ዳኞች ይሆናሉ። የኒውዮርክ ከተማ አምብርት በሆነው ማዲሰን ስኩዌር ጋርደን የቀድሞው ፕሬዝዳንት ዶናልድ ትራምፕ ኢኮኖሚና ፍልሰትን በተመለከተ ሙግታቸውን አቅርበዋል።
ካማላ ሃሪስ መካከለኛ ገቢ ያላቸውን አሜሪካውያን ጎርታለች። የውጭ ሀገራትን ስንገነባ የውጭ ሀገራትን ድንበርና መሬት ስንጠብቅ ከርመናል። አሁን ሀገራችንን እንገነባለን፣ ድንበራችንን እንከላከላለን፣ ዜጎቻችንን እንጠብቃለን። አሜሪካን እናስቀድማለን።
20 ሺህ መቀመጫዎች ያሉት ማዲሰን ስኩዌር ጋርደን ሞልቶ ነበር። አንዳንዶቹ ታዳሚዎች ቦታ ለማግኘት ሌሊቱን ተሰልፈው አድረዋል። ቨርጂኒያ ኤቨሪ ከታዳሚዎቹ አንዱ ነበሩ።
እንደ አርአያ የምናየው ሰው መኖሩ መልካም ነው። እንደ እውነቱ ትራምፕ ለአስተዳደሩም ሆነ ለውጭ ጉዳይ መልካም ስራ የሚሰሩ ይመስለኛል።
ናዚም ካዚምም በስፍራው የትራምፕን ንግግር አድምጠዋል።
በግልጽ የሚናገሩ ናቸው። በጽሑፍ የተዘጋጀ ንግግር አይጠቀሙም። እናም ይህን ወድላችኋለሁ።
ካሮል ቫስኩዝ የትራምፕ ደጋፊ ናቸው።
ትራምፕ ወደ ተሻለ ሁኔታ እንደሚወስዱን ይታየኛል።
ካማላ ሄሪስ ለመልስ ንግግራቸው ኤሊፕስ በመባል የሚታወቀውና ከዋይት ሀውስ በስተደቡብ የሚገኘውን ሜዳ መርጠዋል። ከተፎካካሪዎቹ ለአንዱ የወደፊት ቤት የሆነው ነጭ ቤተ መንግሥት ከበስተጀርባ ይታያል።
በአሜሪካ አዲስ ትውልድ አመራሩን መያዝ ያለበት ሰዓት ነው።
ካማላ ሄሪስ ለአሜሪካ ያላቸውን ትልም አስቀምጠዋል። ከትራምፕ የሚለዩባቸውን ጉዳዮች ለማሳየት ሞክረዋል።
ድራማውንና ግጭቱን ትተን አዲስ ምዕራፍ መክፈቻ ጊዜ ነው። በምግብ ሸቀጥ ላይ ያላግባብ ጭማሪ እንዳይደረግ በፌዴራል ደረጃ እገዳ ጥላለሁ። የኢንሱሊንም ዋጋ የተወሰነ እንዲሆን አደርጋለሁ። አሜሪካውያን ለመድኃኒት ወጪ ከኪሳቸው የሚከፍሉትን የተወሰነ እንዲሆን አደርጋለሁ።
በካማላ ሄሪስ ንግግር ላይም በአስር ሺህ የሚቆጠሩ ሰዎች ታድመዋል። አንጀላ ኮልመን አንዱ ናቸው።
The first woman president. I would love to see that in my
የመጀመሪያዋ ሴት ፕሬዝዳንት ይህን በህይወት ዘመኔ ማየት ሻለሁ።
ዴቪድ ደማቲየም ታዳሚ ነበሩ።
የተመሳሳይ ጾታ አፍቃሪ ነኝ። ይህንን መብቴን ጠብቄ ማቆየት ሻለሁ።
ለአሊሻ ራው ደሞ የጽንስ ማስወረድ መብት ዋናው ጉዳይ ይመስላል።
ጽንስ የማስወረድ መብትን ትደግፋለች። ሴቶች ለራሳቸው እንዲወስኑና ምርጫ እንዲኖራቸው ትደግፋለች። ጽንስ ማስወረድ በሀገር ደረጃ ክልከላ እንዳይጣልበት እንደምታደርግ አምናለሁ።
ለሁለቱ እጩዎች ያለው ድጋፍ ተቀራራቢ በመሆኑ በምርጫው ዕለት ማክሰኞ ምሽት ውጤቱ ላይታወቅ ይችላል። በአንዳንድ ግዛቶች በድምፅ አቆጣጠርና በድምፅ ሰጪዎች ሕጋዊ ብቁነት ላይ ከአሁኑ የፍርድ ቤት ሙግት በመደረግ ላይ ነው። ካሮሊን ፕሮሲት ይላላከችው ዘገባ እንግዲህ ወልነኝ ዋሽንግተን ዲሲ።
የግሪን ፓርቲ እጩ ጂል ስታይን በፕሬዝደንታዊ ምርጫ ውጤት ላይ የሚኖራቸው ሚና ሲተነተን፣ በዩናይትድ ስቴትስ ልክ የዛሬ ሳምንት ማክሰኞ እንደ አውሮፓውያን አቆጣጠር ህዳር 5 ቀን ፕሬዝደንታዊ ምርጫ ይካሄዳል። የመራጭ አስተያየት ግምገማዎች እንደሚያመለክቱት የግሪን ፓርቲ እጩ ተፎካካሪ ጂል ስታይን 100% ገደማ የሚሆነውን ድምጽ ያገኛሉ። ይሁን እንጂ የርሳቸው መወዳደር በመርጫው ውጤት ላይ ትልቅ አንድምታ ሊኖረው ይችላል። አንዳንድ የፖለቲካ ተንታኞች ከወዲሁ እንደሚተነብዩት እጅግ ተቀራራቢ በሆነ የመራጭ ድጋፍ ብርቱ ፉክክር በሚካሄድባቸው ግዛቶች ጂል ስታይን የሚወስዱት ድምጽ እጅግ ጥቂት ቢሆን እንኳን ማን እንደሚያሸንፍ ወሳኝ ሊሆን ይችላል። ማክሲም አደምስ ከዋሽንግተን ያጠናቀረችውን ዘገባ ቆንጅታየ ታቀርባለች።
የግሪን ፓርቲ ጩዋ ጂል ስታይን ለፕሬዝዳንትነት ሲፎካከሩ ይህ የመጀመሪያ ጊዜያቸው አይደለም። እንደ አውሮፓውያን የዘመን አቆጣጠር በ2016 ተወዳድረው 100% ገደማውን ድምጽ አግኝተው ነበር። ብዙዎች ዲሞክራቶች ሂለሪ ክሊንተን የተሸነፉት ስታይን እነዚህን ድምጾች ስለወሰዱባቸው ነው ብለው ያምናሉ። ሚሽጋን ውስጥ ለምሳሌ ዶናልድ ትራምፕ ሂለሪ ክሊንተንን ያሸነፏቸው 11,000 በማይሞላ የድምጽ ብልጫ ነበር። ስታይን ደግሞ ከ51,000 የሚበልጠውን ድምጽ አግኝተው ነበር። ታዲያ በዚያ ምርጫ የግሪን ፓርቲዋን እጩ የመረጡት በሙሉ እሳቸው ባይወዳደሩ ኖሮ ሂለሪ ክሊንተንን ይመርጡ ነበር ብሎ በእርግጠኝነት ለመናገር እንደማይቻል አንዳንድ ተንታኞች ያመለክታሉ። ካይል ኮንዲክ በቨርጂኒያ ዩኒቨርሲቲ የፖለቲካ ማዕከል የምርጫዎች ትንታኔ አዋቂ ናቸው። እንዲህ ሲሉ ነው የሚያስረዱት።
I just don't think it's as easy just to say oh well that person is just stealing votes.
ከሌ ይህን ያህል ድምጽ ከሌላው እጩ ላይ ሰረቀ ብሎ መናገር ቀላል አይመስለኝም። ምክንያቱም የነዚህ አመራጮች ባህሪ ማለትም ሁለቱ ፓርቲዎች ብቻ ቀርበው የግድ አንዱን መምረጥ ይኖርባቸው ምን እንደሚያደርጉ ለማወቅ አይቻልም።
እንደ አውሮፓውያን አቆጣጠር በ2000 ዓመተ ምህረትም ተመሳሳይ ሁኔታ ተከስቶ ነበር። ፍሎሪዳ ውስጥ የግሪን ፓርቲው እጩ የነበሩት ራልፍ ኔደር ወደ 100 ሺህ የሚጠጋ ሰው መርጧቸዋል። የሪፐብሊካን ፓርቲው እጩ የነበሩት ጆርጅ ደብሊው ቡሽ ፍሎሪዳ ውስጥ ዲሞክራቱን አልጎርን ያሸነፏቸው ደግሞ በ537 ድምጽ ብልጫ ብቻ ነበር። የስታንፎርድ ዩኒቨርሲቲው የህገ መንግስታዊ ታሪኮች አዋቂ ጃክ ሬከቭ እንደሚከተለው ያስረዳሉ።
The problem with this whole formula is when you have a highly contested election
የዚህ ችግር ምንድነው? በጣም የተቃረበው ፉክክር በሚደረግበት ጊዜ የነዚያን ድምጽ ሰጪዎች ሁለተኛ አማራጭ እጩ ማን ነው የሚለውን ትልቅ ቦታ እንሰጣለን። ይሄ በጠቅላላ ስታት ይመስለኛል። ሰዎች ለሶስተኛ ፓርቲ እጩ ድምጽ የሚሰጡበት የራሳቸውን ምክንያት አላቸው። ባሉት ፓርቲዎች እጅግ በጣም ከመከፋታቸው የተነሳ ተቋማቸውን የሚገልጹበት መንገድ ነው።
የሆነ ሆኖ አሁንም ዲሞክራቶች ጂል ስታይን ይህንንም ፕሬዝዳንታዊ ምርጫ ሊያበላሹት ነው የሚል ስጋት እያሰሙ ነው። ሆን ብለው ካመላ ሃሪስን ለመጉዳት ብለው የሚያደርጉት ነው ብለው እስከ መወንጀል የሚደርሱም አሉ። ቪኦኤ የጂል ስታይን ዘመቻ በዚህ ጉዳይ ያለውን ምላሽ ጠይቋል። ተባባሪ የህዝብ ግንኙነት ዳይሬክተራቸው ሳም ፋይፍ ለበሰጡት ምላሽ የሶስተኛ ፓርቲ እጩን ማጥቃት ዲሞክራሲን ማጥቃት ብቻ ሳይሆን ሰዎች የሚፈልጉትን እጩ እንዳይመርጡ ወይም ደግሞ ጨርሶ ድምጽ እንዳይሰጡ ከማፈን የሚቆጠር አድራጎት ነው ብለዋል። ይሁንና ፕሬዝዳንታዊ እጩዎቹ እጅግ ተቀራራቢ በሆነ የመራጭ ድጋፍ ብርቱ ፉክክር ከሚያካሂዱባቸው ግዛቶች መካከል አንዷ በሆነችው እንደ ሚሽጋን ባሉት ግዛቶች ግሪን ፓርቲ ትልቅ አንደምታ ሊኖረው ይችላል። ምክንያቱም ሚሽጋን የሚኖሩ ጋዛ ውስጥ ያለው የሰብአዊ ቀውስ ያስጠነቀቃቸው በርካታ የእስልምና እምነት ተከታዮች የፕሬዝዳንት ባይደን አስተዳደር ለእስራኤል የሚሰጠው ድጋፍ አስቆጥቷቸዋል። American Islamic Relations Council የተባለው ተቋም ባለፈው ወር ይፋ ባደረገው ሪፖርት ሚሽጋን ከሚኖሩ የእስልምና እምነት ተከታዮች መካከል 40 ከመቶ የሚመርጡት የግሪን ፓርቲ ተፎካካሪዋን ጂል ስታይንን መሆኑን አሳውቀዋል። 12 ከመቶ ደግሞ ካመላ ሃሪስን እንመርጣለን ብለዋል። አሜሪካን ኢንተርፕራይዝ ኢንስቲትዩት በተባለው የምርምር ተቋም ከፍተኛ አጥኚ የሆኑት ጃን ፎርቲየ እንዲህ ሲሉ ያስረዳሉ።
ስታይን ከካማላ ሃሪስ ላይ ብዙ ድምጾች ወስዱባቸዋል። ደግሞም ዲሞክራቶች ቁልፍ በሆኑ ግዛቶች ስታይንን ለምርጫ እንዳይቀርቡ ማድረግ አልሳካላቸውም። ስለዚህ ስታይል ምርጫውን በጥቂቱ ብርቱ ፎክር የሚደረግባቸው ግዛቶች የሚወስን መሆኑ ስንመለከት በምርጫው ቀን በእነዚህ ግዛቶች ለውጥ ሊያመጡ የሚችሉበት ሁኔታ ይኖራል።
ሪፖርቱ አክሎም እንደ አውሮፓውያን የዘመን አቆጣጠር በ2020 ጆ ባይደን ዶናልድ ትራምፕን በጥቂት የድምፅ ምርጫ ባሸነፉባቸው ብርቱ ፎክር በሚካሄድባቸው ዊስከንስን እና አሪዞና ውስጥም ካመላ ሃሪስን ከሚመርጡት ሙስሊሞች ጂል ስታይንን የሚመርጡት እንደሚበዙ ጠቁሟል። እናም ሁለቱ ፕሬዝዳንታዊ እጩዎች እጅግ ተቀራራቢ በሆነ ድጋፍ ብርቱ ፉክክር እያደረጉ ባሉበት ምርጫ ግሪን ፓርቲው የሚወስዳቸው ድምጾች ልዩነት ሊያመጡ ይችላሉ።
ዩናይትድ ስቴትስ ጥቅምት 26 2017 ዓ.ም ምረት በአውሮፓውያኑ ህዳር 5 ለምታካሄደው ምርጫ በመዘጋጀት ላይ ነች። ምርጫው በታሪካዊ ወሳኝ ከሆኑ ምርጫዎች መካከል አንዱ ነው።
በዚህ ምርጫ የቀድሞ ፕሬዝዳንት ዶናልድ ትራምፕ ክሶች ያሉባቸው ቢሆንም ዳግመኛ ወደ ስልጣን ይመለሱ ይሆናል። አለም ደግሞ ካማላ ሃሪስ የአሜሪካ የመጀመሪያዋ ሴት ፕሬዝዳንት ሆነው ይመረጡም ይሆናል።
ምርጫው እየተቃረበ ነው። በምርጫው ዙሪያ ውይይቶች፣ ዘገባዎች፣ ትንታኔዎች እንዲሁም ስለ ምርጫው ሂደት የሚያብራሩ መረጃዎችን፣ የእጩ ተፎካካሪ ንግግሮችና የፖለቲካ ይዘቶችን የሚመለከቱ ቅንብሮችን በአሜሪካ ድምጽ የአማርኛ፣ ትግርኛና አፋን ኦሮሞ ዝግጅቶች ይከታተሉ።
እጅግ በጉጉት ስለሚጠበቀው ምርጫ መረጃዎችን ለማግኘት የቪኦኤ አማርኛ፣ ትግርኛና አፋን ኦሮሞ መሰናዶዎችን ምርጫው ያድርጉ።
የቪኦኤ አማርኛ፣ ትግርኛና አፋን ኦሮሞ ስርጭቶች በዌብሳይቶቻችንና በማህበራዊ መገናኛ ገጾቻችን በመከታተል ይችላሉ። ቪኦኤ
አድማጮች ስትከታተሉት የቆያችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ በቀጥታ ሲተላለፍላችሁ የነበረው የረቡዕ ዝግጅታችንን ነበር። ዝግጅቶቻችንን በየዕለቱ ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ @voaamharic ላይ በቀጥታ ማድመጥ ትችላላችሁ። በፕሮግራማችን ላይ ያላችሁንም አስተያየቶች አድርሱን። የአሜሪካ ድምጽ የአማርኛ አገልግሎት በየቀኑ ከሰኞ እስከ እሁድ በ19 እና በ25 ይቀርብላችኋል። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። የፕሮግራሙን ከስቱዲዮ በማቀናበር አብሮን ያመሸው ኤልያስ አስማረ ነው። ዋና አዘጋጅ ጽዮን ግርማ፣ እንዲሁም ፕሮግራሞቹን በማሰናዳት አብረውን ከተሳተፉት መላው አሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ደረጀ ደስታ ነኝ። ጤና ይስጥልኝ።